ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ግንቦት 2012 ዓ.ም ዝግጅታችን ጀመረ። ግብጽ በኢትዮጵያ ላይ ስሞታ አሰምታለች፣ ለጸጥታ ጥበቃ ምክር ቤቱም ጽፋለች።
ግብጽ በጻፈችው ደብዳቤ ላይ የተቀመጡ ክሶች በሙሉ መሰረተ ቢስ ናቸው። በኢትዮጵያ እይታ ሲጀመር በየትኛውም መልኩ አሁን በሚሉት መልኩ የተደረሰ ስምምነት የለም። ከመጀመሪያውም ኢትዮጵያ ግድቡን ስትጀምር ግንባታውን እንዴት ማስኬድ እንዳለባት ያስቀመጠችው አካሄድ አለ። በተለይም ደግሞ በየትኛውም በተደረጉ ውይይቶች ግድቡ ሳይሞላ ወይም ደግሞ መሙላት ሳይጀመር ይቆያል የሚል አንዳችም የተደረሰ ስምምነትም የለም። እነሱ ላይ መሰረተ ቢስ የሆነ ሀሳብ ነው የሚያነሱ።
አቶ አምሳሉ ትእዛዙ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። አነጋግረናቸዋል።
መጀመሪያ ውጤቱ ፖዘቲቭ ነው ሲባል ማለት ነው ያው ልጆችም እንደኔ ፖዘቲቭ ይሆናሉ የሚል ጥርጣሬ ነበረኝ። በተለይ ትንሹ ገና 9 ወር ነበረው። 9 ወር ነው ውጤት ነው የሚጠባ ፎርሙላ ምናምን አይወድም። አብረን ነው የምንተኛው። እኔ ችለዋለሁኝ፣ ግን እሱን ምንድን ነው የማደርገው እያልኩ በጣም ነበረ የምጨነቀው።
እንደገና በልጅሽ ላይ ሲመጣ ደግሞ እንዴት እንደሚገለጽ ስሜቱ አላውቅም። እኔ ላይ ቢሆን ያልኩኝ አሁንም ድጋሚ እኔ ላይ ቢሆን እሷ ባትሆን እሷን ባያማት።
ከኮሮና ቫይረስ ያገገሙ እናቶች ናቸው። እናቶች ቀን እንግዳ አድርገናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በኢትዮጵያ በትላንትና ዕለት በኮቪድ-19 ሳቢያ የአንድ ሰው ሕይወት ማለፉን የኢትዮጵያ ጤና ሚኒስቴር አስታወቀ። ባለፉት 24 ሰዓታት ውስጥ ባደረገው የጤና ምርመራም 29 ሰዎች ለቫይረሱ መጋለጣቸውን ማረጋገጡን የጤና ሚኒስቴር ያወጣው መግለጫ ጨምሮ አስታውቋል። የኮቪድ-19 ወረርሽኝ ዳግም ሊያገረሽ ይችላል ስትል ደቡብ ኮሪያ ዛሬ አስጠነቀቀች። ፈጽሞ እስኪያበቃ ድረስ አበቃ ማለት አንችልም ያሉት የደቡብ ኮሪያው ፕሬዚዳንት ሙን ጄኢን ናቸው በዛሬው ዕለት ለሕዝባቸው ባሰሙት ንግግር። ይህ የፕሬዝዳንቱ አስተያየት የተሰማው በዚያች ሀገር የወረርሽኙን መዛመት ለመቆጣጠር የተወሰደው እርምጃ አመርቂ ውጤት ካስመዘገበና ወረርሽኙ ጋብ ማለቱን ተከትሎም ተዘግተው የነበሩ ድርጅቶች፣ መጠጥ ቤቶችና የዳንስ ክበቦችን ጨምሮ መከፈት እንደጀመሩ ነው። ለወረርሽኙ ዳግም ማገርሸት መነሻ ሳይሆኑ እንዳልቀሩ በተጠረጠሩ ሰዎች ባለፈው ሳምንት የተጎበኙ የምሽት ክበባት ለበሽታው መዛመት አመቺ ሁኔታ ፈጥረዋል በሚል ደቡብ ኮሪያ ከፍታቸው የነበሩትን በዋና ከተማይቱ የሚገኙ ቁጥራቸው ከ2100 በላይ የሚሆኑ መጠጥ ቤቶችና የምሽት ክበባት መልሳ ዘግታለች። አዲስ ከተጋለጡት ሰዎችም አብዛኞቹ እነኚህን ክበቦች ሲያዘወትር ከነበረ ለቫይረሱ መጋለጡም በምርመራ ከተረጋገጠው የ29 ዓመቱ ወጣትና ከእርሱ ጋር ንክኪ ከነበራቸው ሌሎች ጋር ንክኪ ያደረጉ መሆናቸውን በክትትል ማወቅ መቻሉም ተገልጠዋል። በሌላ በኩል ደቡብ ኮሪያ ተዘግተው የቆዩ ትምህርት ቤቶችን በመጪው ሳምንት ለመክፈት እቅድ ይዛ የነበረች ቢሆንም ይህን አሁን የተከሰተውን የወረርሽኙን ማገርሸት አዝማሚያ ተከትሎ ግን ይበልጥ ጠለቅ ያለ ምርመራ እስኪካሄድና ውጤቱም እስኪለይ ድረስ እቅዱ ለጊዜው የሚሰረዝ መሆኑን ባለስልጣናት አመልክተዋል። በኮሮና ቫይረስ ዓለም አቀፍ ወረርሽኝ ሳቢያ በከፍተኛ ደረጃ በመጨመር በዩናይትድ ስቴትስ ባለፉት ጥቂት ወራት እድሜ ውስጥ ቁጥራቸው 14.7% የሚሆኑ ሰዎች ስራቸውን ለማጣት ቢዳረጉም ያ አሃዝ ክፉኛ የተጎዳው የዓለማችን ግዙፉ ኢኮኖሚ ዳግም ማንሰራራት እስኪጀምር ድረስ ከ125 እጁ ይህም ማለት ከእያንዳንዱ 4 ሰው አንድ ሰው ስራውን ሊያጣ ከሚችልበት ደረጃ ይደርሳል ብለው እንደሚገምቱ የዋይት ሀውስ ባለስልጣናት ዛሬ ይፋ አደረጉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዩናይትድ ስቴትስ ጋር የእስረኞች ልውውጥ ለማድረግ ዝግጁ መሆኗንና በቅድሚያ ግን የዩናይትድ ስቴትስ ባለስልጣናት የሚሰጡትን ምላሽ መስማት የምትሻ መሆኗን ኢራን አስታወቀች። ኮቪድ-19 ሊያስከትል የሚችለውን አደጋ ምክንያት በማድረግ ሁለቱም ሀገሮች የእስረኞች ልውውጥ ለማድረግ ፍላጎት እንዳላቸው አመልክተዋል። ኢራን በወረርሽኙ ክፉኛ ከተጠቁት ሀገሮች ውስጥ አንዷ ስትሆን ዩናይትድ ስቴትስ ደግሞ ለቫይረሱ በተጋለጡ ሰዎች ብዛት በዓለም ከመጀመሪያው ደረጃ ላይ ትገኛለች። ፕሬዚዳንት ትራምፕ የኮሮና ቫይረስን መዛመት ለመቆጣጠር ያደረጉት ስራ ፍጹም የተዘበራረቀና ጥፋት ያስከተለ ነበር ሲሉ የቀድሞ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ተናገሩ። ኦባማ ከቀድሞ የዋይት ሀውስ ሰራተኞች ጋር በጋራ ባደረጉት የስልክ ልውውጥ ወቅት ሲናገሩ፣ እኔ ከዚህ ምን ላተርፍ እችላለሁ? የቀረው ሁሉ የፈለገውን ሊሆን ይችላል። እኔ ግድ የለኝም የሚል አስተሳሰብ መንግስታችንን ሲያስተዳድር ውጤቱ ፍጹም ዝብርቅርቅና ውድመት ያስከተለ ነው የሚሆነው ሲሉ ተችተዋል። በሌላ የኮሮና ቫይረስ ወረርሽኝ ዜና ከዩናይትድ ስቴትስ ግዛቶች በሙሉ ክፉኛ የተጠቃችው የኒውዮርክ ክፍለ ግዛት በትላንትና ሁለት 3 ህጻናት በዚሁ ህመም ሳቢያ ለህልፈት መዳረጋቸውና ሌሎች 70 ህጻናት ደግሞ ለቫይረሱ መጋለጣቸው በምርመራ መረጋገጡን ይፋ አድርጋለች። ከዚህ ቀደም ህጻናት ለቫይረሱ ብዙም እንደማይጋለጡ ተደርጎ ቢታሰብም በቅርቡ እየታዩ የመጡ ሁኔታዎች ግን ያን የቀደመ ሳቤ ጥያቄ ውስጥ አስገብተውታል። በመጨረሻም የእናቶች ቀን ዜና። በዛሬ ሁለት በመከበር ላይ ያለው የእናቶች ቀን ይበልጥ ጥበበኝነትን የጠየቀና በርቀት እንዲከበር የሚያስገድደ የእናቶች ቀን ሆኖ መዋሉ እየተዘገበ ነው። ጥልቅ ፍቅርና አስተዋይነትን ግድ ብሏልም ተብሎለታል። ማህበራዊ ፍቅቅታን ወይም አካላዊ መራራቅን ባስገድደው ኮቪድ-19 ሳቢያ ከቤት ሳይወጡ ዓለምን እንደማዳረስ የተባለ አቀራረብና መላ እንዲዘይዱ የጋበዘም ይመስላል። ጣፋጭ ምግቦችን ሰርቶ ከጎረቤት ካሉ እናቶች ደጃፍ ማድረስ፣ የሁለት ሜትር ርቀቱን ጠብቆ የጓሮ አትክልት ስፍራን ማዘጋጀት፣ አንዳንዶችም ከሰፊ ሜዳ ላይ ተራርቆ በመቀመጥ የሚከናወን የምሳ ግብዣ ስነ ስርዓት አቅደዋል። አንዳንድ የሕክምና ተቋማትም ታመው በሕክምና በመረዳት ላይ ላሉ እናቶች በታዘዘው መሰረት ራሳቸውን ከቤታቸው ገድበው ከሚገኙ ቤተሰቦቻቸው የእንኳን አደረሰሽ መልካም ምኞቶችን በመቅረጽ ለማሰማት ማሰባቸውን ይፋ አድርገዋል። የተለየ ጊዜ ግድ ያለው የተለየ ሁኔታ። ለእናቶች በሙሉ መልካም ቀን ይሁንላችሁ። አድማጮች፣ ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሚያዝያ 2012 ዓ.ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀዳሚው መሰናዶ እንለፍ። የኢትዮጵያ ህዳሴ ግድብ። ኢትዮጵያ ታላቁ ህዳሴ ግድብን ከስምምነት በፊት ለመሙላት ማቀዷ ለአካባቢው ሰላምና ጸጥታ አደጋ አለው፣ ግብጽም ጨርሶ የምትታገሰው ጉዳይ አይደለም፣ በመሆኑም ዓለም አቀፉ ማህበረሰብ ኢትዮጵያን ያስቁምልን፣ የዋሽንግተኑን የስምምነት ሰነድም እንድትቀበል ጫና ያሳድርልን ሲሉ የግብጽ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ፕሬዝዳንት ባለፈው ሳምንት ማብቂያ አካባቢ የአቤቱታ ደብዳቤ አስገብተዋል። ኢትዮጵያን በአደናቃፊነትና በውዥንብር ፈጣሪነትም ከሰዋል። በሌላ በኩል ደግሞ ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ አምሳሉ ትዕዛዙ ለቪኦኤ ተናግረዋል። ሰለሞን አባተ አነጋግሯቸዋል። ቃለ ምልልሳቸው ቀጥሎ ይቀርባል።
ቃል አቀባዩ አቶ አምሳሉ ትዕዛዙ አብረውኝ ናቸው። በስቱዲዮ ቨርቹዋል ስቱዲዮ ነው። እሳቸውን በቢሮቸው እኔም በቤት የሆነን ነው እየተነጋገርን ያለ ነው። አቶ አምሳሉ ትዕዛዙ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ እጅግ በጣም አድርጌ አመሰግናለሁ ለጊዜው። ጤና ይስጥልኝ። እንደምን ዋሉ? እንደምን አመሽው?
ጤና ይስጥልኝ ሰለሞን። እንደምን አመሽህ? እንደምን ዋልክ? አመሰግናለሁ።
እግዚአብሔር ይመስገን። እኔም አመሰግናለሁኝ። እንግዲህ አቶ አምሳሉ፣ ያለፈው አርብ ደብዳቤ ሳሜህ ሹክሪ የግብጽ የውጭ ጉዳይ ሚኒስትር ለስቬን ጆርገንሰን የጸጥታ ጥበቃ ምክር ቤቱ ፕሬዚደንት የጻፉት ደብዳቤ የሚጀምረው ለግብጽ እጅግ የበረቱ መዘዞች ሊኖራቸው ስለሚችል ከታላቁ ህዳሴ ግድብ ጋር የተያያዙ የአሁን ጉዳዮችን አስመልክቶ አቤቱታ ወደ እርስዎ ለማቅረብ ነው ይህንን ደብዳቤ የምጽፍለው በሚል አረፍተ ነገር ነው ደብዳቤያችን የሚጀምረው። እናም ከዚያ በኋላ የኢትዮጵያ መንግስት የህዳሴ ግድብን ውሃ ከፊታችን ሐምሌ ጀምሮ መሙላት እንደሚጀምር ወይም ለመጀመር መወሰኑን አስመልክቶ ዝርዝር ጉዳዮችን ያስቀምጡና ስምምነት ሳይደረስ ኢትዮጵያ እጆቿን እንድትሰበስብ አድርጉልን የሚል ነው ደብዳቤው። ለመሆኑ የኢትዮጵያ መንግስት ይህንን ደብዳቤ እንዴት ነው የሚመለከተው? ምን እንቅስቃሴዎችን እያደረገ ነው በአሁኑ ጊዜ? አቶ አምሳሉ።
አመሰግናለሁ አቶ ሰለሞን። አንተም እንዳነሳኸው የግብፅ መንግስት በግብፅ የውጭ ጉዳይ ሚኒስትር አቶ ሳሚ ሽኩሪ አማካኝነት ለጸጥታው ምክር ቤት ቅድም የነሳቸውን ዋና ነጥቦች ግምት ውስጥ ያስገባ ኢትዮጵያ የህዳሴ ግድቡን ወደ መሙላት ደረጃ ስለደረሰች ይሄ ከመሙላቱ በፊት
መሙላት በጀመረ
ሐምሌ ላይ መሙላት ትጀምራለች ነው የሚለው ደብዳቤው። አንተም እንዳየኸው ወደ መሙላት ከመግባቷ በፊት ስምምነት ላይ መደረስ አለበትና ወደ መሙላት እንዳትገባ ሊያስቆምግልን ይገባል የሚል አይነት ይዘት ያለው የክስ ደብዳቤ አስገብቷል። እንግዲህ ደብዳቤውን እኛም ተመልክተነዋል። ወደ ደብዳቤው ከመግባቴ በፊት ምናልባት አንዳንድ መረጃዎችን ለመስጠት ያህል ኢትዮጵያ መንግስት በደብዳቤው ተንተርሶ ምን እየሰራ ነው የሚሉና ሌሎች ወደዛ ውስጥ ከመግባቴ በፊት አንዳንድ ነገሮችን ባነሳ ምናልባት ሰለሞን ትፈቅድልኝ ከሆነ ወደዛ ብገባ። አመሰግናለሁ። እንግዲህ ሰለሞን፣ መላው ዓለምም የኢትዮጵያ ሕዝብም እንደሚያውቀው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከዛሬ 9 ዓመት በፊት በፈረንጆቹ አቆጣጠር በ2011 አፕሪል ወር መጀመሪያ ወይም ደግሞ በእኛ በኢትዮጵያን አቆጣጠር በ2004 ዓ.ም በመጋቢት ወር መጨረሻ በይፋ ግንባታው ከተበሰረና ከተጀመረ ጊዜ አንስቶ በኢትዮጵያና ከሚመለከታቸው በተለይም ደግሞ ከሶስቱ አገራት ጋር በርካታ ውይይቶች ሲደረጉ ነው የቆዩት ላለፉት 9 ዓመታት።
ሶስቱ ሀገሮች የሚሏቸው ኢትዮጵያን፣ ሱዳንና ግብፅን ነው?
ትክክል። በኢትዮጵያ በሱዳንና በግብፅ መካከል በግድቡ ዙሪያ በርካታ የሶስትዮሽ ውይይቶች ሲደረጉ ቆይተዋል። ውይይቶቹ በሶስቱ ሀገራት በመሪዎቹ ደረጃም ጭምር በሶስቱ ሀገራት የውጭ ጉዳይ ሚኒስትሮች፣ በሶስቱ ሀገራት የውሃ ሀብት ሚኒስትሮች፣ አንዳንዴም የደህንነት ተቋሞቻቸው ጭምር በሶስቱ ሀገራት በተውጣጡ የቴክኒክ ባለሙያዎች ቡድን ጭምር በርካታ ውይይቶች ተደርገዋል። በውይይቶችም በርካታ አበረታች ውጤቶች ተገኝተዋል። ኢትዮጵያም በእያንዳንዱ ሲደረጉ በነበሩ ውይይቶች ገንቢ ሚና ተጫውታለች። ውጤቶቹም በእውነቱ ለመናገር እስካሁን ድረስ ለተጓዝንባቸውና ግድቡን እየገነባን እንድንደርስ ያደረግነው ስራ የራሳቸውን በርካታ አስተዋጽኦ ያደረጉበት ሁኔታ ነው ያለው። ውይይቶችን ተከትለው በግድቡ ዙሪያ የሚካሄዱ የተለያዩ ጥናቶች፣ ዓለም አቀፍ ደረጃቸውን የጠበቁ ጥናቶች እንዲካሄዱ የተደረጉበት ሁኔታም አለው። በጥናቶቹ የቀረቡ ምክረ ሀሳቦችም እየተካተቱ ግንባታው አሁን በደረሰበት ደረጃ የቀጠለበት ሁኔታ ነው ያለው። ውይይቶቹ አሁንም በርካታ ስምምነቶች ከመድረሳቸውና ውጤት ከማስገኘታቸው ውስጥ በተለይ የሚጠቀሰው በ2015 ዓ.ም በሶስቱ አገሮች መካከል የመርሆች መግለጫ ስምምነት ወይም ደግሞ ዲክላሬሽን ኦፍ ፕሪንሲፕልስ ተብሎ የሚታወቀውን ስምምነት ለማድረስ ያስቻሉ ስምምነቶች ሁሉ የተደረሱበት ሁኔታ ነው ያለው እና ትክክል ነው ሰለሞን። አዎ። ስለዚህ ግድቡ ከተጀመረ ጊዜ ጀምሮ ኢትዮጵያ በአባይ ወንዝ ላይ ያገባኛል የሚሉ አካላትን ጭምር በተለይም እንዳልኩ ሶስቱ ሀገራት በርካታ ውይይቶችን ያደረጉበትና በርካታ ውጤቶች የተገኙበት በርካታ ስራዎች የተሰሩበት ሁኔታ ነው የነበረው። የኢትዮጵያ አቋም ይታወቃል፣ ግልጽ ነው። ፍትሐዊና ምክንያታዊ የሆነ የውሃ አጠቃቀም ይኑር የሚል ነው። እንደምታውቀው ሰለሞን፣ ኢትዮጵያ ግድቡን እየገነባችው ያለችው ያለባትን ከፍተኛ የሆነ የኃይል እጥረት ችግር ለመቅረፍ ነው። እንግዲህ እንደምታውቀው በአሁኑ ሰዓት አብዛኛው የኢትዮጵያ ሕዝብ ከተማውንም ጨምሮ ገጠሩ ምንም አይነት የመብራት የማግኘት እድል አልገጠመውም። ስለዚህ የምንገነባው ይህ ታላቁ ህዳሴ ግድብ ግንባታ ያለብንን ከፍተኛ የሆነ የኃይል እጥረት የሚቀርፍልን ለልማታችንም ሆነ ለማንኛውም ነገር በከፍተኛ ሁኔታ ትርጉም ያለው ውጤት የሚያመጣና ለሀገራችን በጣም በጣም ከፍተኛ ዋጋ የሚሰጠው የህዝብ ፕሮጀክት ነው። ምንም
በነገራችን ላይ ፕሬዚደንት ሳህለወርቅ ዘውዴ ባለፈው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ባደረጉ ጊዜ አንስተው ነበር ይሄንን ጉዳይ እና ከኢትዮጵያ ህዝብ 70% በላይ ኤሌክትሪክ ኃይል እንደማያገኝ ጠቁመው ነበረ።
ትክክል ነው አቶ ሰለሞን፣ እኔም ለመግለጽ የሞከሩት እሱ ነው። አሁን ባለው ተጨባጭ ሁኔታ ዋና ዋና ከተሞቻችንን ጨምሮ በመላ አገሪቱ የሚገኘው የህብረተሰብ ክፍላችን በቂ የሆነ የኃይል አቅርቦት አያገኝም። ይሄ በየትኛውም የዓለም መመዘኛ አገራችን ዝቅተኛ የሆነ የኃይል አቅርቦት ከሚያደርጉ አገሮች ውስጥ ነው የምትመደበው። ይህ ማለት በአገራችን ላይ የሚኖረው በልማት የምንበለው በህዝቦች ፍላጎት የኃይል ፍላጎት ላይ ከፍተኛ አንድምታ ያለው ፕሮጀክት ስለሆነ እንዲው ስለፈለግንና መገንባት ስላለብን የምንገነባው ሳይሆን ምንም አይነት አማራጭ ሌላ የተሻለ አማራጭ ከማጣት የተነሳ ይሄ ያለብንን የኃይል ክፍተት የሚሞላልን ከመሆኑ አንጻር ተያይዞ ወሳኝና ትልቅ ትርጉም ያለው ፕሮጀክት ስለሆነ ነው አቶ ሰለሞን እየተገነባ ያለው። ለቅንጦት የሚገነባ ግንባታ አይደለም። ለዚህም ነው ሁላችንም እንደምናውቀው እያንዳንዱ የኢትዮጵያ ህዝብ ከገጠር እስከ ከተማ ከምሁር እስከ ተራው ህዝባችን ለዚህ ግንባታ ያለ የሌለ ኃይሉን በገንዘብ በእውቀት በማንኛውም መልኩ ድጋፍ እያደረገ የሚገኘውና እስካሁን ድረስ በከፍተኛ ሁኔታ ነው በከፍተኛ የህዝብ ተሳትፎና እርዳታ ነው እየተገነባ ያለውና ይህ ማለት ለቅንጦት የሚገነባ ግድብ ሳይሆን የተደቀነብንን የኃይል አቅርቦት ችግር በጽኑ መሰረት የሚቀይር ስለሆነ በህዝቡም ዘንድ ይሄ እምነት ስላለ ነው እየተገነባ ያለው ሰለሞን። እና ምንም አማራጭ የለንም ይህን ፕሮጀክት ከመገንባትና የኃይል ፍላጎታችን ከመሙላት ውጭ ማለት ነው።
አቶ አምሳሉ፣ ወደ መጀመሪያው ጥያቄ ልመለስና ኢትዮጵያ ግድቡን የፊታችን ሐምሌ ለመሙላት መጀመሯን የሚጠቅሱት ሳሜ ሹክሪ ከግርጌ ሀገሮች ጋር ስምምነት ላይ ከመደረሱ በፊት እንደሆነ ይህን ለማድረግ እየተንቀሳቀሰችው ያለችው ከተፋሰሱ ሀገሮች የትብብር መንፈስ ጋር አብሮ የማይሄድ እንቅስቃሴ መሆኑን ሁሉም የሚገዙበትን ግድቡን የመሙላት ደንቦች የሚጥስ እንደሆነ የኢትዮጵያ እንቅስቃሴ እና ኢትዮጵያ ደግሞ ዓለም አቀፍ ግዴታዎቿንም እየጣሰች ነው ሲሉ ነው የሚከሱት። እንደውም ትንሽ ወረድ ብለው ደግሞ ይሄ እንቅስቃሴ በእጅጉ ስለሚጎዳ ግብፅ ሙሉ በሙሉ የምትታገሰው አድራጎት አይሆንም ብለዋል። ሆሊ ኢንቶለራብል ቱ ኢጅፕት ነው የሚለው ደብዳቤ ቃል በቃል ለመግለጽ ያህል ነው የእንግሊዝኛው አረግ የተጠቀምኩት። እና ኢትዮጵያ በአሁኑ ጊዜ ግብፅ ባስቀመጠችው ክስ ላይ የተቀመጡትን ነጥቦች እንዴት ነው የምትመለከተው? የክስ ነጥቦች እና ምን እያደረገችስ ነው?
ግብፅ በጻፈችው ደብዳቤ ላይ የተቀመጡ ክሶች በሙሉ መሰረተ ቢስ ናቸው። በኢትዮጵያ እይታ ሲጀመር በየትኛውም መልኩ አሁን በሚሉት መልኩ የተደረሰ ስምምነት የለም። ከመጀመሪያውም ኢትዮጵያ ግድቡን ስትጀምር ግንባታውን እንዴት ማስኬድ እንዳለባት ያስቀመጠችው አካሄድ አለ። በተለይም ደግሞ በየትኛውም በተደረጉ ውይይቶች ግድቡ ሳይሞላ ወይም ደግሞ መሙላት ሳይጀመር ይቆያል የሚል አንዳችም የተደረሰ ስምምነትም የለም። እነሱ ላይ ዝም ብሎ መሰረተ ቢስ የሆነ ሀሳብ ነው የሚያነሱት እና ምንም አይነት ይህንን የሚያሳይ የተደረሰ ስምምነት የለም። ሲጀመር እኛ ግንባታው የሚገነባው ዝም ብሎ ተገንብቶ ለመቀመጥ ሳይሆን ውሃ ይዞ ቅድም ያልኩህን አላማ ከግብ ለማድረስ ነው፣ ኃይል ለማምረት ነው። ስለዚህ እነሱ የሚያነሱት ክስ ምንም አይነት ተቀባይነት የሌለው መሰረተ ቢስ ክስ ነው ማለት ነው። የኢትዮጵያን የመልማት ፍላጎት ግምት ውስጥ ያላስገባ በእያንዳንዱ በተደረጉ ውይይቶች ላይ ያልተደረሱ ስምምነቶችን በሙሉ ያካተተና በኢትዮጵያ በኩል ምንም አይነት ተቀባይነት የሌለው መሰረተ ቢስ ክስ ነው የቀረበው። አሁን ብቻ አይደለም እንደዚህ አይነት እንትን ሲያቀርቡ፣ ይሄ ምንም የሚያስደንቅ አይደለም። ላለፉት 9 ዓመታት በተደረጉ የሶስትዮሽ ውይይቶች 3 ሀገሮች ከደረሱት ስምምነት ውጭ ያንን የደረሱትን ስምምነት ያላገናዘበ የተለያዩ መግለጫዎችን ሲሰጡ ነው የነበረው። በየመሃሉ 3 ሀገሮች ቁጭ ብለው የደረሱበትንና ግምት ውስጥ ያላስገባ መግለጫዎችን ነው የሚሰጡ የነበረው። ሲደረጉ የነበሩ ውይይቶች በሙሉ አልጋ ባልጋ አልነበሩም ሰለሞን። በጣም ውጣ ውረድ የበዛባቸው፣ ግብጾች ሲፈልጉ በፈለጉ ሰዓት ያልሆነ ነገር የሚያስገቡበት፣ አንዳንዴ ገና ውይይቱ እየተካሄደ አቋርጠው ለሌሎች ሀገሮች የሚሄዱበት፣ መረጃውን አሳልፎ የሚሰጡበት በርካታ አላስፈላጊ ድርጊቶችን ነው ሲያደርጉ የኖሩ እና ይሄ አሁን ያቀረቡት ክስ መሰረተ ቢስ የሆነ በኢትዮጵያ በኩል ተቀባይነት የሌለው የኢትዮጵያን ጥቅም ያላገናዘበ እያንዳንዱ እንግዲህ አንተም እንዳልከው ወደ 17 ገጽ ያለው ሰነድ ነው ለጸጥታው ምክር ቤት የወቅቱ ሊቀመንበር የቀረበው
ከተያያዥ ሰነዶቹ ጋር ማለት ነው።
ከተያያዥ ሰነዶች ጋር 2 ገጽ ደብዳቤ በውጭ ጉዳይ ሚኒስትሩ ሳሚ ሽኩር የተፈረመ ወደ 13 ገጽ ኤድ ሜሞሪያል፣ 2 ገጽ ኤክስኪዩቲቭ ሳመሪ ያለበት፣ 1 ገጽ በተባበሩት መንግስታት የግብጽ ቋሚ መልእክተኛ ለተመድ ያቀረቡበትና 1 ገጹ ደግሞ የወቅቱ የተባበሩት መንግስታት የጸጥታው ምክር ቤት ሊቀመንበር ለምክር ቤቱ አባል ሀገራት እንዲተላለፍ ያዘዙበት በአጠቃላይ ወደ 17 ገጽ ያለው ሰነድ ነው። እና ሰነዱን ስታየው እስከ ዛሬ ድረስ ቀደም እንዳልኩ በተለይ ሶስት ሀገሮች የተወያዩበትን የደረሱበትን ስምምነት ግምት ውስጥ ያላስገባ እንግዲህ በርካታ ስምምነቶች ተደርሰው ግን ስምምነቶችን ዲናይ ያደረገ ነው እና እነዚያን ሁሉ ግምት ውስጥ ያላስገባና የኢትዮጵያን የመልማት ፍላጎት በተለይ ኢትዮጵያ የምታነሳቸውን የፍትሃዊና ምክንያታዊ በውሃው ላይ የመጠቀም መብትን ግምት ውስጥ ያላስገባ መሰረተ ቢስ የሆነ ክስ ነው የቀረበውና እኔ ክሱ አግባብነት አለው የሚል እንትን የለንም። ኢትዮጵያ እንዳልከው በሰነዱ ላይ ሰነዱ ባለፈው ሜይ አንድ እንደ ፈረንጆ አቆጣጥሩ ወይም ደግሞ አርብ ዕለት ሚያዝያ 23 ነው ለጸጥታው ምክር ቤት የቀረበው ፓብሊክ ሰነድ ነው። ሰርኩሌት አድርጉልን ነው የሚለው ከንትኑ ላይ እንዳየኸው። ስለዚህ ጸጥታው ምክር ቤትም ሰርኩሌት አድርጎታል ለአባል ሀገራቱ፣ ለኢትዮጵያም ደርሷል። እኛም ሰነዱን በሚገባ እያየ ነው፣ እየተዘጋጀንበት ነው። በቅርቡ አስፈላጊው ምላሽ ለጸጥታው ምክር ቤት እናቀርባለን ማለት ነው። እና በሰነዱ ላይ የተቀመጡ ነገሮች በሙሉ እዚህ ግባ የማትላቸው እስከዛሬ ድረስ የተደረጉ ውይይቶችን እና የተደረሱ ስምምነቶችን ግምት ውስጥ ያላስገባ ዲና እያደረገ የኢትዮጵያን የመልማት ፍላጎት ግምት ውስጥ ያላስገባ የግብፅን ከዚህ በፊት የነበረና ውሃውን በብቸኝነት ለመጠቀም የሚፈልግ በተዘዋዋሪ መንገድ ከዚህ በፊት የነበሩ ኢትዮጵያ ያልተቀበለቻቸውና የማታምንባቸውን ስምምነቶችን በሙሉ እንዲቀበል የሚያደርግ እጅ አዙር የሆነ ጥምዘዛ ነው የመጣውና ምንም አይነት ተቀባይነት የሌለው መሰረተ ቢስ የሆነ ሰነድ ነው ብለን ነው የምናየው። ሰለሞን፣
በነገራችን ላይ ፍትሐዊነትና የአክኗዊ አጠቃቀምን በተመለከተ ግብፅ ኢትዮጵያን ነው ትከሰው በዚህ ጉዳይ ላይ አንዳንድ ኃይለ ቃላትም አሉ። የሳሚ ሹክሪ ደብዳቤ ውስጥ ግብፅ በቀና አስተሳሰብ ስትጥር ብትቆይም በኢትዮጵያ አደናቃፊነትና ውዥንብር ፈጣሪነት ምክንያት ድርድሮቹ ሊሳኩ አልቻሉም ትላለች። ቅድም ያነሷቸውን ባለፉት 9 ዓመታት ሲደረጉ የነበሩ ድርድሮችን ዋሽንግተን ላይ በዙር ሲደረጉ የነበሩ በዚህ ዓመት የነበሩ ድርድሮችና ንግግሮችንም ጨምሮ ነው እንግዲህ የግብፅ መንግስት የሚያነሳው ይሄንን እና ፍትሐዊና ሚዛናዊ ስምምነት ላይ ለመድረስ ግብፅ እጅግ ግዙፍ የሆነ ተለማጭነት ወይም considerable flexibility ወሰን የሌለው ቅን መንፈስ ወይም limitless goodwill እውነተኛ የፖለቲካ ቁርጠኝነትን አሳይታለች ይላል። ኢትዮጵያም በግርጌ ሀገሮች ላይ ጉዳት ሳታደርስ ከታላቁ ህዳሴ ግድብ ኃይል እያመነጨች የልማት ግቦቿን ቅድም የገለጿቸውን ማለት ነው ማረጋገጥ እንድትችል ግብፅ የሚቻላትን ሁሉ አድርጋለች ይላል። ይሄ ቅድም እርሶ ከተናገሩት ጋር ሙሉ በሙሉ የሚጣረስ ሀሳብ ነው። የውጭ ጉዳይ ሚኒስትር ሳሚ ሹክሪ ደብዳቤ የተጠቀሰው እንዴት ነው ሊታረቁ የሚችሉት እነዚህ ሁለት ሀገሮች? እንዲጠርዝና ጠርዝ ላይ ቆመው በመወረጃጀል መንፈስ ነው ያሉት። አንተነህ እሱ ነው በሚባባል መንፈስ ነው ያሉት። ኢትዮጵያ ይህንን የመወነጃጀል መንፈስ እንዴት ነው የምታየው? ወዴት ነው የሚያዘግመው ይሄ ግንኙነት?
አቶ ሰለሞን፣ ይሄ ነው እኮ አሁን ተጨባጭ ስናደርገው ዝም ብሎ ከንግግር ባለፈ ተጨባጭ ሲደረግ ግብጾች የሚያቀርቡት ክስ መሰረተ ቢስ መሆኑን ማየት እንችላለን። አንደኛ በአባይ ወንዝ ላይ የሚመነጨውን ውሃ በብቸኝነት ማለት በሚያስችል ሁኔታ እየተጠቀሙ ያሉ ግብጾች ናቸው። ይህንን ደግሞ ዓለምም ያውቀዋል። ከዚህ በፊት የነበሩ የቅኝ ግዛት ውል ስምምነቶችን ብናያቸው ሙሉ በሙሉ ሊባል በሚችል ደረጃ ውሃውን ለግብፅና ለሱዳን የሰጡ ናቸው። ኢትዮጵያና ሌሎች ሀገሮች ምንም አይነት እየተጠቀሙ አይደለም። ከዚህ ተነስተ ስታየው ግብጾች እያቀረቡት ያለው በምክንያታዊና በፍትሐዊነት እንጠቀም የሚለው እንትን ሆድ ሲያውቅ ድሮ ማታ ነው። ምንም አይነት ተቀባይነት የሌለው ነገር ነው ያለው። እኛ እኮ ምንም እየተጠቀምን አይደለም። ሰለሞን፣ ምንም አይነት በአባይ ላይ እስካሁን ባለው ሁኔታ አባይ የሚያመነጨው ነው እንግዲህ 86% የሚሆነው ውሃው የሚመነጨው ከኢትዮጵያ ነው። ኢትዮጵያ ውሃው ሲፈስ ከማየት ያለፈ ምንም አይነት ጥቅም እየተጠቀመችበት አይደለም። ይሄ ደግሞ ይታወቃል። ይሄ በይፋ እየታወቀ ነው እንግዲህ ግብጾች ኢትዮጵያን እየወነጀሉ ያለው እና ክሱ በምንም አይነት ተአማንነት የሌለው ነው። እኛ እኮ ነን በሀብታችን ላይ በእኛ ሀብት በእኛ ሀገር ላይ ከሚነሳው ሀብታችን የእኛም ቢሆን በወንዙ የመጠቀም መብትም ቢኖረን ነገር ግን ወንዙ ድንበር ተሻጋሪ እንደመሆኑ ሌሎች አገሮችም በጉዳዩ ላይ የእኛን ሀሳብ እንዲጋሩን እንዲያዩት ብለን እኮ ለውይይት የጠራናቸውም እኛ እና በርካታ ቅድም የነገርኩ የውይይት መድረኮችም የተዘጋጁት በኢትዮጵያ ጋባዥነት ነው እና ይሄ ቅንነት የጎደለው ነው። በእውነት ግብጾች የሚያቀርቡት ሀሳብ ቅንነት የጎደለው መሬት ላይ ያለውን ተጨባጭ ሁኔታ የማያሳይ ስለሆነ እኔ ያንን ዝም ብለን ወደ በእውነት ልንወስደው የምንችለው ጉዳይ አይደለም። ግብጾች በማንኛውም በሚደረገው ውይይት በሂደት ላይ በነበረው ውይይት የሚሰጡት መግለጫ ከዚህ የሚጣረስ ነው። ለምሳሌ ተስማምተህ በጋራም መስራት እንዳለብን ትምለው ግን ለሚዲያዎች እና ሌላ ሲሰጡት የነበረው እንትን አግባብ ያልሆነ ነው እና ከግብጾች ሲሰሩት ከነበረው ጋር ተነስተ ስናየው ዛሬም የቀረበው ሰነድ ለይስሙላና ዝም ብሎ በአፍ የሚነገር ነው እንጂ በተጨባጭ መሬት ላይ የሌለ እውነታ ስለሆነ ነው በኢትዮጵያ በኩል ምንም ተቀባይነት የለውም የምንለው። አቶ ሰለሞን፣
አቶ አምሳሉ፣ እስቲ ወደ ሌላ ጥያቄ ልመለስና ግብጽ ይህንን ማመልከቻ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ስታስገባ ቅድም ያነሱትን የ2008 ዓመተ ምህረቱን የካርቱም የመርሆች መግለጫ የሚባለውን ስምምነት ኢትዮጵያ ጥሳለች፣ እሱንም እያከበረች አይደለችም እያለች ነው እየከሰሰች ያለችው። እና ወደ ጸጥታ ጥበቃ ምክር ቤት መሄድ ማለት ምን ማለት ነው? በዚያ የመርሆች መግለጫ ላይ በተጠቀሰው መሰረት አደራዳሪ እየጠየቀች ነው? ጣልቃ እንዲገባ ሌላ አካል እየጠየቀች ነው? እንዴት ነው የምትገነዘቡት እናንተ? ወይስ ደግሞ እዚህ ላይ እንደተጠቀሰው ጨርሶ ሙሉ በሙሉ ልትታገሰው የምትችል ጉዳይ አይደለም እንደምትለውና አልፎ አልፎ ከግብጽ ፖለቲከኞችም እንደሚሰማው ወደ ኃይል የመሄድ አዝማሚያም የሚጠቁም ነው ብላችሁ ታስባላችሁ?
እንግዲህ እኛ መቼም ይሄ ቴክኒካል ጉዳይ ስለሆነ ቴክኒካል ውይይት ተደርጎ ስምምነት ይደረሳል የሚል አቋም ነው ያለ በኢትዮጵያ በኩል። ሲጀመር እንደዚህ አይነት ጉዳዮች ሊፈቱ የሚችሉት በሶስቱ አገሮች በሚደረግ ውይይት ብቻ ነው ሊፈታ የሚችለው። አቶ ሰለሞን፣ የቴክኒክ ጉዳይ ነው። የቴክኒክ ጉዳይ ደግሞ ባለ ጉዳዮቹ ሶስቱ ሀገራት ናቸው። ሶስቱ ሀገራት ናቸው ቁጭ ብለው ሊፈቱት የሚችሉት። የ2008 ስምምነት ያልከው ሲጀመር እነሱ ነው የጣሱት ስምምነቱን። የተለያዩ አማራጮችን አስቀምጧል። እንዴት ነው ስምምነቱ ተፈጻሚ የሚሆነው የሚሉ ቅደም ተከተሎችን አስቀምጧል። ውይይቱ ከተጠናቀቀ በኋላ ወደ የት ሊቀርብ ይችላል የሚሉ አማራጮችን ሁሉ በግልጽ አስቀምጧል። እነዚህ የተቀመጡ አማራጮች ደግሞ ተግባራዊ የሚሆኑት በሶስቱ ሀገሮች ስምምነት ነው። ነገር ግን ግብጾች ይህንን ሳይጠብቁ ዩኒላተራሊ ወይም ደግሞ የብቻቸውን ወደ ተለያየ አካል እያቀረቡት ነው ያሉ። አንድ ጊዜ ወደ አረብ ሊግ ሲወስዱ ታያለ፣ ሌላ ጊዜ አሜሪካኖች ጣልቃ ይግቡ ሲሉ ታያለ፣ አሁን ደግሞ ወደ ጸጥታው ምክር ቤት የወሰዱበት ሁኔታ አለ። ይሄ በመርሆች መግለጫ ተብሎ በተቀመጠው መርህ ላይ በግልጽ የተቀመጠ ነው። ማንም ሀገር ወደዚህ መሄድ እንደማይችል መሄድ የሚችለው በጋራ ሶስቱ ወደ የትኛው እንሂድ ብለው ሲስማሙ ብቻ ነው መሄድ የሚችሉት። እና
አሸማጋይ ጣልቃ እንዲገባ ሲጠይቁ ወይም ሲፈልጉ ማለት ነው
ስምምነት ላይ ሲደርሱ ወደ የት እንሂድ የሚለውን ሶስቱ ሀገሮች ሲስማሙ ነው። አንዱ አሸማጋይ ሊሆን ይችላል፣ ወይም ደግሞ የመጨረሻ ውሳኔያቸውን የቴክኒክ ኮሚቴ የሚያቀርበው ለመሪዎቹ ሊያቀርቡ ይችላል። መሪዎቹ የሚሰጡ ውሳኔ ሊሰጡ ይችላል። የተለያዩ የተቀመጡ አማራጮች አሉ። ብቻ ምንድን ነው ሊሆን የሚችል
በተናጠል ሶስተኛ ወገን ጣልቃ እንዲገባ ከሶስቱ አንዱ መጠየቅ አይችልም።
አይችልም። ሶስቱ ተስማምተው ሲስማሙ ነው ወደዛ መሰደድ የሚችሉት ሰለሞን። ስለዚህ ይህንን ከዚህም ካየው እየጣሱ ያሉት የምንል ለዚህ ነው። እኔ ብዙ ቴክኒካል ውስጥ መግባት ስላልፈለግኩ ነው እንደዛ እያልኩ ያለው ሰለሞን። ማናቸውንም ስምምነቶችን እየጣሱ ያሉት እነሱ ናቸው። እንዳይኸው በደብዳቤ በግልጽ እንደተቀመጠው ውሃ መሙላት እንዳይጀምሩ የሚል ነው። ውሃ መሙላት እንዳይጀምሩ ጸጥታ ምክር ቤት እና የሚመለከታቸው አካላት በኢትዮጵያ ላይ ጫና እንዲፈጥሩ የሚል ነው። ይሄ እኛ ባስቀመጥነው መንገድ ውሃውን እንሞላለን። ምንም የቴክኒክ ጉዳይ ስለሆነ ውሃው በመሙላቱ የሚያመጣው ተጽዕኖ የለም። ስለዚህ እኛ ባስቀመጥነው መሰረት በቅርቡ ውሃው ይሞላል። በግልጽ አለቆች፣ የውሃ ሀብት ሚኒስትሩ በቅርቡ መግለጫ እንደሰጡት 9ኛ ዓመቱ ሲከበር አሁን ባለው ሁኔታ የሚጎዳው በግብጽ ላይ ብላም ላይ የሚያደርሰው ተጽዕኖ አይኖርም። ግብጾቹ ወደ ጦርነት ወደ ድላ ይገባሉ የሚል እምነት የለንም። ምክንያቱም ወደዛ የሚያስገባ ነገር የለውም። አቶ ሰለሞን፣ የቴክኒክ ጉዳይ ነው። ቁጭ ብሎ በመነጋገር ሊፈታ የሚችል ጉዳይ እንጂ ወደዚህ የሚያደርስ ወደዚህ ደረጃ የሚያደርስ ነገር በፍጹም ይኖራል ብለን አናስብም በእኛ በኩል። አቶ ሰለሞን፣
መቼም ከቃላቱና ይሄ ደብዳቤ ከተጻፈለትም አድራሻ በመነሳት ነው ይህንን ጥያቄ ለማንሳት የተገደድኩት። ምን ታስባላችሁ በኢትዮጵያ በኩል የሚል ጥያቄ ለማንሳት የተገደድኩት። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ከስሙ እንደምንገነዘበው የጸጥታ ጥበቃ ምክር ቤት ነው። ግብጽ እዚህ ላይ ለአካባቢያዊ ጸጥታ ጭምር አደጋ ሊሆን የሚችል እንቅስቃሴ ነው የኢትዮጵያ እንቅስቃሴ የሚል ሀረግ የሚል መልእክት ስላስገባች ነው ይህንን ጥያቄ ለማንሳት የተገደድኩት። በዚህ ጉዳይ ላይ የኢትዮጵያ መንግስት ባለስልጣናቱ እየተዘጋጁ ነው መልስ ለመስጠት ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ብለውኛል። ለመሆኑ ከጸጥታ ጥበቃ ምክር ቤቱ ለኢትዮጵያ በኦፊሴል የተጻፈላት ደብዳቤ አለ? በዚህ ደብዳቤ መነሻነት
እስካሁን ድረስ የተጻፈ ነገር የለም። ደብዳቤውን በግልጽ እንዳየኸው ለጸጥታው ምክር ቤት አባላት ነው ትራንስሚት የተደረገው መረጃው። እነሱም ሰርኩሌት አድርጉልን፣ ለጸጥታው ምክር ቤት አባላት ሰርኩሌት አድርጉልን ብለው ነው ያቀረቧቸው። ለኢንፎርሜሽን ደረጃ መረጃው እንዲኖራቸው በሚል ነው የቀረበው በግልጽ ከተጻፈው ኖት ላይ እንዳየኸው። እና የጸጥታው ምክር ቤት ፕሬዚዳንት በኩልም የተላለፈው ሰርኩሌሽን ለኢንፎርሜሽን ነው ትራንስሚት ነው ያደረጉት። እና እኔ በዛ ደረጃ ከጸጥታ ምክር ቤት ወደኛ እስካሁን በቀጥታ የቀረበ ደብዳቤ አላየሁም። ሰለሞን እንግዲህ ቅርብ ጊዜ ነው እንዳልኩ አርብ ዕለት ነው ወደ ጸጥታ ምክር ቤት ሊቀመንበርም የቀረበው። ከዛ ወዲህ ደብዳቤው ይሄ ሰነዱ ፓብሊክ ሆኗል። እኛም ፓብሊክ ስለሆነ መረጃውን አግኝተነዋል። በቀጥታ በዛ ደረጃ የተጻፈና የደረሰን ደብዳቤ ግን የለም አሁን ባለው ሁኔታ። ሰለሞን፣
በማንኛውም ጉዳይስ በጸጥታ ጥበቃ ምክር ቤቱ ፕሬዚደንት ስቬን ዮርገንሰን እና በኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው መካከል የተደረገ ግንኙነት አለ? የስልክ ልውውጥ ሊሆን ይችላል፣ የኢሜይል ልውውጥ ሊሆን ይችላል፣ ማንኛውም አይነት የዚህ ጉዳይ የግብጽ ጉዳይ ብቻ ላይሆን ይችላል፣ የተደረገ ማንኛውም አይነት ዲፕሎማሲያዊ ወይም ኦፊሻል ግንኙነት አለ?
ሰለሞን፣ እንደዚህ አይነት ነገሮች ውስጥ ባንገባ ጥሩ ነው። እንግዲህ ያው ሁሉም የራሱን ስራ ይሰራል። ማን ምን አደረገ የሚለውን ብዙ ውስጥ ልንገባ አንችልም። እንደ አጠቃላይ እንደሚኖረ ግንኙነት አጠቃላይ ግንኙነት ይኖራል። እኛም ውጭ ጉዳይ መስሪያ ቤታችን አለ፣ በተመድ ቋሚ መልእክተኛ ጽህፈት ቤት አምባሳደርም አለን። ስለዚህ ግንኙነቶቹ ይሄ ጉዳዩ ትልቅ ጉዳይ እንደመሆኑ አንጻር ቀን ተቀን የሆኑ ግንኙነቶች ይኖረናል። ይህንን እንዲህ አይነት ግንኙነት አላቸው የላቸውም ወደሚለው ውስጥ ባልገባ ይሻለኛል። እመርጣለሁ ሰለሞን።
እሺ፣ አከብርሎታለሁ ምርጫውን። አቶ አምሳሉ፣ አንድ ጥያቄ ላንሳ። የባለስልጣናቱ ወይም የቴክኒክ ሰራተኞቹ ዲፕሎማቶቹ ሊሆን ይችላሉ እየመከሩበት ነው በዚህ ጉዳይ ላይ ብለዋል። እና ለዲፕሎማሲያዊ ግንኙነቶች እና ለዛሬ ዓለም አንድ ሳምንት በጣም ብዙ ጊዜ ነው። መቼ ነው ከመልስ ጋር ይመጣል ብለው ያ ቡድን የሚያስቡት? ወይም ያ መልስ የኢትዮጵያ መልስ መቼ ዝግጁ ይሆናል ብለው ያስባል?
በቅርቡ ዝግጁ ይሆናል ሰለሞን፣ በቅርቡ ዝግጁ ይሆናል። ያው ሰነዱ የተዘጋጀ ነው፣ እየታየ ነው፣ መታየት በሚገባው ደረጃ ሁሉ ይታያል። ስለዚህ በቅርቡ አስፈላጊው ምላሽ ይሰጣል። አቶ ሰለሞን።
አቶ አምሳሉ ትእዛዙ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ ለሰጡኝ ጊዜ ለማብራሪያው፣ በአድማጮቻችን በተመልካቾቻችን፣ በመላ የቪኦኤ የአሜሪካ ድምፅ ቤተሰቦች ስም እጅግ አድርጌ አመሰግናለሁ። ራስዎን ከኮሮና ቫይረስ ይጠብቁ፣ ሌሎችን ይጠብቁ። እግዜር ይስጥልኝ። ደህና ነሽ?
አመሰግናለሁ አቶ ሰለሞን። አንድ ማስተካከያ ግን፣ ዋና ቃል አቀባይ አይደሉም አምሳሉ፣ ተጠባባቂ ቃል አቀባይ ናቸው። በዚሁ እንዲስተካከል ቢደረግ ጥሩ ነው። ምናልባት የተወያየነውን እንደው ለመጠቅለል በተወሰነ በነጥቦች ለመጠቅለል ያህል አንደኛ፣ ቅድም አንተም እንዳልከው ጉዳዩ ለተባበሩት ጸጥታው ምክር ቤት የቀረበበት ሁኔታ አለ። ኢትዮጵያ ሰነዱን ደርሷት በአግባቡ እያየችው እየተመለከተችው ነው ያለው። ለቀረበው ጥያቄ ምላሽ ትሰጥበታለች። በኢትዮጵያ እምነት ግን እንደዚህ አይነት ነገሮች በጸጥታው ምክር ቤትም ሆነ በሌላ አካል ሊፈቱ የሚችሉ አይደሉም የሚል እምነት ነው ያለን። ችግሩ ሊፈታ የሚችለው በሶስቱ ሀገሮች በሚደረግ ቀጥተኛ ውይይት ነው የሚል እምነት ነው ያለን። እስካሁን ድረስም አበረታች ውይይቶች ተገኝተዋል። ኢትዮጵያም በነበሩ ውይይቶች ኢኒሽቲቭን ከመውሰድ ጀምሮ ጉልህ ሚና የተጫወተችበት ሁኔታ ነው ያለው። የኢትዮጵያ አቋም ግልጽና ግልጽ ነው። በሶስቱ አገሮች በሚደረግ ግልጽና ቀጥታ ውይይት ብቻ ነው መፍትሄ ሊያገኝ የሚችል የሚል አቋም ነው ያለው እና ይህንን የሚመለከተውም አካል ግንዛቤ ውስጥ ቢገባ ጥሩ ነው የሚል እምነት ስላለኝ ነው። አቶ ሰለሞን።
አቶ አምሳሉ ትእዛዙ ኢትዮጵያ የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ፣ እንግዲህ ለልጅ ይታየዋል አይደለም፣ በዛ ይጠቅሎት ይሆናል። ዋናነቱም በጣም አድርጌ አመሰግናለሁኝ ለሰጡኝ ጊዜ ለማብራሪያው ሁሉ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ አቶ ሰለሞን፣ እኔም ከልብ አመሰግናለሁ።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ አምሳሉ ትእዛዙና ያነጋገራቸውን ሰለሞን አባተን እናመሰግናለን። አድማጮች፣ እናንተም እያዳመጣችሁን ስለሆነ እናመሰግናችኋለን። አስተያየት ወይም ጥያቄ ካሏችሁ ደግሞ horn@voanews.com የኢሜይል አድራሻችን ላይ ላኩልን። ከአሜሪካ ድምፅ የሚተላለፈውን የእሁድ ግንቦት 2012 ምሽት ፕሮግራማችንን ነው እያዳመጣችሁ ያላችሁት። ዛሬ የእናቶች ቀን ነው።
እናት ተራራዋ፣ እናት ተራራዋ ፈሰሰች እንደ ውሃ እንደ አባይ ጅረት እናትራራ እናትራራ ፈሰሰች እንደ ውሃ እንደ አባይ ጅረት ገና በማለዳ ገና በጠዋት ገና በጠዋት ገና በጠዋት
ዩናይትድ ስቴትስ ዌስት ቨርጂኒያ ውስጥ ይኖሩ የነበሩ አና ሪቭስ ጃርቪስ የተባሉ የ12 ልጆች እናት የጀመሩት አነስተኛ ስብስብ ወደ እናቶች ቀን መቀየሩን በመዝገብ ላይ የሰፈረው ታሪክ ያስረዳል። በየዓመቱ ግንቦት ወር በገባ በሁለተኛው እሁድ የሚከበረውን የእናቶች ቀን አና ጃርቪስ እንደ አውሮፓውያን አቆጣጠር በ1850 የታመሙ እናቶችንና ልጆቻቸውን ለማገዝ የመሰረቱት የሴቶች ህብረት ነው። በወቅቱ በነበረው የእርስ በርስ ጦርነት በተስፋፋው ገዳይ በሽታ ምክንያት ብዙ ልጆቻቸውን እንዳጡ የሚነገርላቸው አና ከልጆቻቸው መካከል ሶስቱን ያጡት በግንቦት ወር እንደነበረም ተጽፏል። የሴቶቹ ስብስብም በጦርነቱና ከጦርነቱ በኋላ ለተጎዱ ወታደሮች ወደ ማስታመም ተቀየረ። አና ጃርቪስ ጦርነቱ ካበቃ በኋላ ስብስቡን አልበተኑም። ይበልጥ ተስፋፍቶ ወደ እናቶችና የጓደኝነት ቀን ተቀይሮ በየዓመቱ መከበሩ እንዲቀጥል አደረጉት። በ1905 ዓ.ም አና ከዚህ ዓለም በሞት ተለዩ። ነገር ግን ልጃቸው አና ጃርቪስ እናቷ የጀመሩትን ሴቶችን የማወደስ ሐሳብ ብሔራዊ ባህል ሆኖ በየዓመቱ እንዲከበር ለማድረግ የድጋፍ ፊርማ ማሰባሰብ ያዘች። ከዚያም ለኮንግረሱ ላከች። ኮንግረሱም ውድቅ አደረገው። በአና ዙሪያ የነበሩና ሐሳቡን የሚደግፉ ግን እናቶችን እያወደሱ ለእናቶች ክብር እየሰጡ ማክበራቸውን ቀጠሉ። ግንቦት 8 1914 ዓ.ም በጊዜው የአሜሪካ ፕሬዝዳንት የነበሩት ውድሮ ዊልሰን ዛሬ በመላው ዓለም የሚከበረው የእናቶች ቀን ብሔራዊ በዓል ሆኖ በዩናይትድ ስቴትስ እንዲከበር አጸደቁት። ከዚያ ወዲህ የተለያዩ አገሮች እየተቀባበሉ ብሔራዊ በዓላቸው አደረጉት። እናትም ወደር ለማይገኝለት ፍቅሯ በየዓመቱ በዛሬው ቀን ስሟ ከፍ ብሎ ሲጠራ ይውላል። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በሰው ልጆች ላይ ባስከተለው ሁለንተናዊ ቀውስ ምክንያት ብዙ እናቶች በየቤታቸው ሆነው የዛሬውን የእናቶች ቀን እያከበሩት ይገኛሉ። የታመሙ እናቶችን በማገዝ ሀሳብ ለተጀመረው የእናቶች ቀን በኮሮና ቫይረስ ተይዘው የዳኑ 3 እናቶችን ጋብዘን አነጋግረናቸዋል። ከነዚህ እናቶች መካከል አንዷ ወይዘሮ መርከብ ደምሴ ከባዱን ጊዜ ያለፍኩት ከባለቤቴ ጋር ነው እና እርሱን ይዤ ልሳተፍ በማለታቸው ከነ ባለቤታቸው መስመር ላይ ይገኛሉ። እነዚህ 3 እናቶች የሚገኙት በሳውዝ ዳኮታ ሲፎልስ ከተማ ነው። በቅርቡ በዛ የሚገኘው ስሚዝፊልድ በተሰኘ የአሳማ ስጋ ማቀነባበሪያ ውስጥ በጣም በርካታ ሰዎች በኮሮና ቫይረስ መያዛቸውን መዘገባችን ይታወሳል። ከነዛ ውስጥም ብዙ ኢትዮጵያውያን ይገኙበታል። 2 እናቶች በዛ ማቀነባበሪያ ውስጥ ሲሰሩ በኮሮና ቫይረስ የተያዙ ሲሆን፣ አንዷ ደግሞ ባለቤታቸው እዛ ስለሚሰሩ ከባለቤታቸው ወደ እርሳቸው ተላልፏል። አሁን 3ቱም በጥሩ ሁኔታ በማገገም ላይ ይገኛሉ። ራሳቸውን ከሚያስተዋውቁበት ውይይታችንን እንጀምራለን።
አመሰግናለሁ ጽዮን። እኔም መርከብ ደምሴ ይባላለሁኝ።
አመሰግናለሁ ጽዮን። ስሜ መንገሻ አለኝ ይባላል። መርከብ ባለቤት ነኝ።
እሺ፣ በጣም አመሰግናለሁኝ። ወይዘሮ መድኃኒት
ተክሉ ይባላለሁኝ።
ተብሎ እንግዲህ አንቺ እንኳን ከዚህ ቀደም በፕሮግራማችን ላይ ቀርበሻል። በድጋሚ ነው የጋበዝንሽ። እስቲ አንቺም ደግሞ አስተዋውቂን።
ተብሎ እንግዲህ ይባላለሁኝ። በፊትም ያው በዚህ በሽታ ምክንያት ቃለ መጠይቆችን አድርጌያለሁ ከአንቺ ጋር።
ሽንም ብቻሽን ነው ያሳደግሽ ያገባሻት የ17 ዓመት ልጅ ናት እና የልጅሽ ሁኔታ በጣም እንደሚያስጨንቅሽ ነግረሽን ነበር እና አሁን ልጅሽ በምን ሁኔታ ላይ ነው ያለችው?
እንግዲህ ከባድ ጊዜ ነበረ። ያው እኔ በታመምኩበት ጊዜ እሷ ነበረች ምትንከባከቡ ነበረ። እንግዲህ እንዳጋጣሚ ሆኖ ደግሞ እሷ ይህን ሰሞን አሟት ነበር እና ተመርምራ ነበረ ሰኞ ዕለት። ያው ዛሬ ውጤቷ እንግዲህ ፖዘቲቭ ነው ብለውኛል። እንደ እናት ትንሽ ከባድ ነው፣ ኢሞሽናልም ያደርጋል። አሞሽ ያለ የምትጠነቀቂው የምትፈሪው የምታስቡ የነበረ ለልጅሽ ነው። አሁን ደግሞ ልጅሽ ደግሞ በዚህ ቫይረስ ፖዘቲቭ ሆናለች ስትባይ ደግሞ ለእኔ ባረገው ትያለሽ። እንዴት እንደያዛትም አላቅም። ምክንያቱም ችልጅ ከኔ ጋር ነው ያለችው፣ አትወጣም አትገባም። እኔ የ14 ቀን ጊዜን ጨርሼ ነው የወጣሁት። የማስተላለፍ አቅምሽ ደክሟል፣ ስለዚህ ከልጅሽ ጋር መገናኘት ትችያለሽ ተብዬ ነው የወጣሁት። ግን በምን አጋጣሚ እንደሆነ እሷ ደግሞ አሁን ፖዚቲቭ ናት። እንግዲህ የልጅን ነገር መቼም ወላድ ነው የሚያውቀው እና ከባድ ነው። እንዴት ብዬ እንደምገልጸው ስሜቴን አላቅም።
17 ዓመቷ ነው ሀናን ትባላለች ልጅሽ። እና ታሪካችሁን ባካፈላችሁን ጊዜ በጣም ጠንካራ የሆነች ከእሷ ይልቅ የእናቷ ሁኔታ ያሳስባት እንደነበረ ገልጻልን ነበር። እና እንደው ልጅም ስለሆነች ምልክቶቹ ብቻ ናቸው ያሉት።
አሁን ላይ ትንሽ የከበዳት ይመስላል። በጣም ይሄ የሰውነት ህመሙና ራስ ምታቱ መቆጣጠር አልቻልኩም ነው ያለችው። ትናንትና የሚገርበው ሙሉ ቀን በቃ መተኛትም አልቻለችም። ሮብለት ምግብም ብዙም አትወስድም የነበረ። ዛሬ ነው አሁን ላይ ትንሽ ረፍት አድርጋ ትንሽ ምግብም የሞከረች እንጂ እግዚአብሔር ይመስገን፣ ያው ለክፉ የሚሰጥ ባይሆንም ከነበረችው ዛሬ ላይ ራስ ምታቱን አልቻልኩትም፣ ሰውነቴን ይደክመኛል፣ ያመኛል ነው የምትለኝ።
የሌሎቹን ደግሞ አስተያየት እንስማና ተመልሰን ወደ እሷው እንመጣለን። እና ወይዘሮ መድኃኒት እስቲ ወደ እርሶ ልምጣን። ስንት ልጆች አሉት?
ያው እኔ 3 ልጆች አሉኝ። አንዷ የ22 ነች፣ ወንዱ ደግሞ የ14 ዓመት ነው። እንደገና ሌላ ደግሞ የ5 ዓመት ልጅ አለኝ። ያው መጀመሪያ ባሌ ነው የታመመው። እኔ ሞሬል አልሰራም፣ ያው ቤት ውስጥ ነው የምቀመጠው እና እሱ ነው መጀመሪያ ቫይረሱን የተጠቀም። ለእሱ ነው እኔ ዋናው እሱ ተያዝክ ተብሎ ሲነገረው ሮብለት በቃ የደነገጥኩት ለእሱ ነው። እኔ መጀመሪያን ያልተያዝኩም ነበር እና በቃ ያለ እሱ ሞቶ በቃ አይምሮዬ እሱ ሞቶ ብቻዬን ልጅ ማሳደጉ እና በጣም በቃ አይምሮዬ እሱ ፊት ያለ ማሳየት ብቻዬን በቃ ማልቀስ ነበር ስራዬ። እነዚህ ልጆች እንዴት አድርጌ ነው የማሳድገው? እንደገና እሱ እዚህ በቀርቶ ቢበቃ ያ ነው አይምሮዬ ሲጨንቀው የነበረው። ከዛ እሱ ሮብለት ተነገረው፣ እኔ ደግሞ ሮቦዲያውኑ ሄድኩኝና ቼክአፕ ተደረግኩኝ። አርብ ዕለት አለብሽ ተባልኩኝ እኔ እና እሱም አንድ ክፍል እኔም አንድ ክፍል ተቀመጥን። ያው ልጃችን ስላለች እሷ በቃ ቤቱን መቆጣጠር ያዘች እና በቃ ሁለታችንም ሞተን አሁን እነዚህ ልጆች እንዴት ነው የሚሆኑት ብዬ በጣም አይምሮዬ በቃ ለልጆቼ ነበረ ስጨነቅ የነበረው።
አሁን ተሽሏችኋል፣ ሁለታችሁም አገግማችኋል እና በምንድን ነው ወደ ማገገም የመጣችሁት? ያረጋችሁት የወሰዳችሁት መድኃኒት አለ?
እግዚአብሔር ይመስገን። እኔ ነኝ ትንሽ በሽታው ልቤን ይደክመኛል፣ ትኩሳት አለው፣ ብርድ ብርድ ይለኛል። ባለቤቴ ግን እግዚአብሔር ጥንካሬው ሰጥቶት እንደውም የእሱ መጠንክር እኔን አበረታኝ። በቃ እሱ ሮብለቱ እንደተያዘ አትደንግጪ፣ ለልጆቹም ደግሞ የነግራቸዋለሁ እኔ አላስቻለኝ ሞርና ለልጆቹ ዳውን ስቴሮርጄ በሉን አባታችሁ እንደዚህ ተይዟል፣ ስለዚህ አደንግጡ ስላቸው እንዲህማ ይሄ እኮ በዓለም የመጣ ነው፣ እናንተ ክላሳችሁን ያዙ ቁጭ በሉ፣ እኔ ልጆቹ ያል አበስላለሁ ችግር የለውም ማለችኝ። ከዛ በቃ እሱም ደግሞ በወቅቱ ህማማት ነበረ፣ ያንን ህማማት ነበረ እኔ በቃ እየሰገደ እዛው እንደውም እግዚአብሔር ይሄንን ያመጣው ለበጎ ነው፣ ስለዚህ እዚሁ ህማማቴን ሰግዳለሁ ብሎ ሮብ ዕለት ይሄ ቫይረሱ ተያዘ። አርብ ዕለት አከፈለ እዛው ብርታቱን የእሱን ሳይ እኔ በቃ እንዲህ እሱ እንደዚህ በሃይማኖት እግዚአብሔር አለኝ ካለ እኔ እንዴት ብዬ በቃ ብርታቱን ሰጠኝ። ከዛ በቃ ትኩስ መገርሻውን እያፈላን ምን እያል ልጅቷን እያመጣ ይለን ታቀርባለች። እግዚአብሔር ይመስገን ያው ከህመሙ ሁለታችን አገገም።
ወይዘሮ መርከብ እስቲ ወደ እርሶ ልምጣ። እርሶም የሁለት ልጆች እናት ኖት፣ ቫይረሱ ተይዘው ነበር በኮሮና ቫይረስ እና መጀመሪያ ወደ አይምሮ የመጣው ምንድን ነው በቫይረሱ መያዞት ሲነገሩት?
አመሰግናለሁኝ። መጀመሪያ ውጤቱ ፖዘቲቭ ነው ሲባል ማለት ነው ያው ልጆቼም እንደኔ ፖዘቲቭ ይሆናሉ የሚል ጥርጣሬ ነበረኝ እና ባለቤቴስ እንዴት ያደርጋቸዋል? በተለይ ትንሹ ገና 9 ወር ነበረው ስውር ነው። ጡት ነው የሚጠባ፣ ፎርሙላ ምናምን አይወድም። አብረን ነው የምንተኛው። እኔ ችለዋለሁኝ፣ ግን እሱን ምንድን ነው የማደርገው እያልኩ በጣም ነበረ የሚጨነቀው የማስበው ማለት ነው። ከዛ ሂደው እነሱ ባለቤቴም ሁሉም ቤተሰብ ሂዶ ቼክ አደረገ በኋላ እነሱ ኔጌቲቭ ናቸው ተባለ ማለት ነው። ከዚያ በኋላ በቃ እግዚአብሔርን እያመሰገንኩኝ ነው ቁጭ ያልኩኝ ማለት ነው።
የት ሆኑ?
እንደ ሰማዊ ዳውን ስቴር ነው ሄድኩኝ። አንድ ክላስ ነበረ ዳውን ስቴር። መጀመሪያ ይኖርብኛል ብዬ አላሰብኩም ነበር። ምልክቱ ምናምን አልነበረም እኔ ላይ ማለት ነው። ሰብ እንዳይ ነበረ ያሰሩን የነበረ። የድካም ስሜት ነበረኝ። እስቲ ቢያንስ 5 ቀን እናርፋለን እና ልሂድና ቼክ ላድርግ ብዬ ነው ዝም ብዬ ነው የሄድኩት ማለት ነው። ከዚያ በሚሄድበት ጊዜ ያው ፖዘቲቭ ነች ተባልኩኝ። እንደ ሰማዊ ነው ወደ ታች የወረድኩኝ። ምንም አይነት ጥንቃቄ አላደረግኩም ነበር። ከልጄ ጋር ከባለቤቴ ጋር አንድ አልጋ ላይ ነበረ እንጠቀም የነበረ እና በቃ እነሱ ፖዘቲቭ ይሆናሉ የሚለው በጣም ነበረ ያስጨንቀኝ የነበረ። ግን ቶሎ ሄዱና እነሱ ተመርምረው ያው ኔጌቲቭ እንደሆኑ እንትን ሲሉ እኔ ራሴን አረጋግቼ ጸሎት እያደረግኩ ምናምን እግዚአብሔርን እያመሰገንኩኝ መቀመጥ ነው 2 ሳምንቴ እስከሚሞላ ድረስ።
ልጆቿ ማን ተንከባከበ?
ባለቤቴ በጣም ጎበዝ ነው ልጆቹን ሲንከባከብ ማለት ነው።
አቶ መንገሻ መስመር ላይ አሉ። እርሶን እንግዲህ የጋበዝኖት ወይዘሮ መርከብ በታመሙ ጊዜ 2 ልጆች የ9 ወር ልጅ ጨምሮ እርስዎ ይንከባከቡ ነበር እና ባለቤቶ ታመው እንደገና ልጆች ፊት ለፊቶ እርስዎ የመንከባከብ ኃላፊነት ሲመጣ ከባድ እንደሚሆን መገመት አያስቸግርም። እንዴት አለፉት ያንን ጊዜ?
በጣም አስቸጋሪ ነበረ የነበረው ሁኔታ። ሴቱን የእሷን ካወቅኩኝ በኋላ በጣም 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 መጀመሪያ ወደ ህሊና የመጣው የልጆች ነገር ነበርና አንደኛ ህመሙ እንደዚህ የተያዙ ሰዎች በጣም ሚዲያ ላይ በጣም አስቀያሚ እንደነበረ ሰቅጣጭ እንደነበረ ስንሰማ ስለነበረ በቃ ሁለታችንም አንደኛ ነው መተላለፊያ መንገዶች ብዙ ነገር ስለሆኑ መኪና እንድንጠቀማለን ቤት ላይ መኝታ ብዙ ነገር ማለት ነው እና እኛም እንደዚሁ ተጋላጭ እንሆናለን ብዬ በጣም ፈርቼ ነበረ። መጨረሻ ላይ ግን እሷ የእሷ ውጤት ከታወቀ በኋላ ሂደን ልጆችን ይዤ ቼክ አደረግን። እኛ እግዚአብሔር ይመስገን ውጤቱ ኔጋቲቭ ሆነ ማለት ነው።
ስለዚህ ልጆቹን የመንከባከብ ኃላፊነት እርስዎ ላይ ወደቀ?
ሙሉ በሙሉ እኔ ጋር ነበረ የነበረው። በጣም ከባድ ነበረ። ባለቤትን ዳውን ስቴር አስቀምጦ ያውን በኮቪድ-19 የተያዘን ሰው ፕላስ ደግሞ እነዚህ ህጻናቶችን እኔ ጋር ሲወድቁ በጣም ሀሳብ በጣም ዘሊቅ ነበረ። ከባድ ነበረ የነበረው ፊሊንግ። በጣም 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 አዝኛለሁ። በቃ ያኔ
እናት መቼም ብዙ ቀዳዳ ነው የምትሞላው እና አልተቸገሩም።
የእውነቱን ለመናገር ሲሆን የቤት ስራ አሁን የኩችን ስራ ብዙም እኔ አልሞክርም ነበር እና ያ ሁሉ በጣም ፈተና ነበር ለእኔ። ግን ለጓደኞቻችን ከተናገርን በኋላ በጣም ብዙ ሰዎች ምግብ እያመጡ ያስቀምጡልን ነበረ በር ላይ። ያንን እናደርግ ነበረ እንጂ ልጆችን ቴኬር ማድረጉ በጣም ከባድ ነበር። ልጁ ፎርሙላ ጠጥሰው አያውቅም። ያንን ለማልመድ በጣም አስቸጋሪ ነበረ ሁኔታው።
ወደ ሰብለ ወንጌል ልምጣና ሰብለ ወንጌል የአንቺ ተደራራቢ ነው። አንቺ ታመሽ ስትነሺ ደግሞ አሁን ልጅሽ ታማለች። ብቻሽን ሆነሽ ልጅም አሳድገሽ ከዚህ በፊት ታሪክሽንም ነግረሽናል። ከዛ ሁሉ አልፈሽ አሁን ደግሞ እንደገና ልጅ ስትታመም ስራም አትሄጅም ስራ አትሰሪም እና ምን እንደው ይመስላል ክብደቱ
ሁኔታውን እንደው በቃል ለመግለጽ ትንሽ ይከብዳል። ሁኔታውን ስለሚያረግ ማልቀስም አልፈልግም። ሰውን መረብ ስለማልፈልግም ትንሽ ከባድ ነው። ምንም ልጅሽ ቤት ናት። አንቺ ባመጣሽው ነገር ነው እዚህ ጋር ልጅሽን እንድትታመም የሆነችው። ሰርቼ ገብቼ ልጄን አስተምራለሁ እኖራለሁ ብለሽ ሄደሽ ሰርቼ እመጣለሁ ስትይ ሌላ በሽታ ይዘሽ ትመጫለሽ። እና ከዚህም የከፋ ነገር ደግሞ ቢኖር ምንድን ነው ማረገው? እኔ ከዚህ ወጥቻለሁ። አሁን አንቺ ደህና ነሽ መውጣት ትችያለሽ ተብዬ እንደውም ወደ ስራ መመለስ ሁሉ አለብሽ ተብዬ ነበር። እና እንደገና በልጅሽ ላይ ሲመጣ ደግሞ እንዴት እንደሚገለጽ ስሜቱ አላውቅም። እኔ ላይ ቢሆን ያልኩኝ አሁንም ድጋሚ እኔ ላይ ቢሆን እሷ ባትሆን እሷን ባያማት እንዴት ነው ይህን ነገር በቃ እሷ ላይ ጠንክሬ ለመታየት ነው ሁሉ ታልፊዋለሽ። አንደኛ ልጅም ስለሆንሽ የመከላከል አቅምሽም ጥሩ ስለሆነ ልጅም ላይ ብዙ ስለማይበረታ ደህና ትሆኛለሽ። ግን እንደ እናት ግን ያንም እያወቅሽ ደህና አትመስልሽም። አስቸጋሪ ነው። ለመራቅም ደግሞ ይከብድሻል። ልጅሽ ማየት ትፈልጊያለሽ። ሳታለሽ ወይ እንዴት ነው ብለሽ አቅፈሽም ማስተኛትም ትፈልጊያለሽ። መንካትም ትፈልጊያለሽ። ያን ግን ማድረግ ደግሞ ከባድ ነው።
ተለያይተች ደግሞ እንደገና ሌላ ደግሞ 14 ቀን እንግዲህ ደግሞ ከፊት ምክንያቱም እሷ እንደገና ይሶሌት መሆን አለባት ስላሉ እሷ እንደገና ወደ መኝታ ቤት ትሆናለች ማለት ነው። እንደና ስታስቢው ልጅሽን አተኮሰ ወይ ምንም አመመ ብለሽ እየዳበሽ እናት የሚሰጠው ነገር አለ አቅፈሽም አይዞህ እንዲሄድና እንዲህ ነው ስትይም እኮ ልጅ ደህና ይሆናል። ያን ማድረግ አትችይም እንግዲህ ማስቀረሽ ግላብ አርገሽ ተጠንቅቀሽ የገዛ ልጅሽን እየነካሽ ምንሽን ነው የቱ ጋር ነው ያመመሽ ምን ላርግልሽ ማለት እንኳን አትችይም። እና ልጅም ስለሆነች ደግሞ አስገድደሽ ካልሆነ እንደ አዋቂ ይሄ ምሰጂ ይሄ ጥሩ ነው ብትይም እግድ ደግሞ ማስገደድ አለብኝ አስፈላጊውን ነገር ለመውሰድ እንድትጠጣ ፈሳሽ ነገር ትኩስ ነገርም ያስገደድሽ ነው። እና ለራሴ ቢሆን ድጋሚ እኔን ቢያመኝ እኔ ነጋ ቢሆን እችለዋለሁ እንደናት ለልጅ ሲሆን ትንሽ ከባድ ነው።
ወይዘሮ መድኃኒት እርሶ 22 ዓመት ልጅ አለኝ ብለዋል። አሁን ልጆት ደህና ናት እርሶም ደህና ኖት ቤተሰቦም አሁን ደህና ነው እና እንደው የሰብለ ወንጌልን ታሪክ ሲሰሙ ምን ተሰማዎት?
በጣም የእሷ ደግሞ በጣም አይምር ላይ አይምሮ የሚነካ ነው። ለምን ብቻዋን ነው የምታሳድገው? አጠገቧ የሚረዳት አጋር የላትም። የእሷ በጣም አይምሮ ነው የሚነካው። መጀመሪያ ማይቸው ነበረ፣ አሁን ደግሞ በጅቷ ይከብዳል። ሲታመመ እናት ብትታመም ገባይ ትችዋለሽ። ልጅ ደግሞ ብቻ እናሳድገሽ በጣም ይከብዳል እንዲህ ሲታመምብሽ። ነገሩ እግዚአብሔር ይምርላታል። እሱን ከተማመኑ እግዚአብሔር ጥሎ አይጥልም።
እናንተ ቤተሰብ አሁን ደህና ናችሁ? እንግዲህ አገግማችኋል ከኮሮና ቫይረስ እና ማገገምም አንድ ተስፋ ነው። እንዳልኩት ዛሬ የእናቶች ቀን ነው እና እንደ እናቶች ቀን ልጆቹ በዚህ ተስፋ ውስጥ ያሳዩት ነገር አለ ያሉት ነገር አለ?
አዎ እግዚአብሔር ይመስገን። ያው እኛ እንደተያዝን እንደገና በቃ ልጆቹ መመርመር አለባቸው ብለን ልጆቹ ያው ሄደው ተመረመሩ። እግዚአብሔር ይመስገን ያው ልጆቹ አልተገኘባቸውም። እኔ ዋናው ልጆቹ ህፃኑ አብዛኛው የአምስት አመት ልጅ ስላለ ከኔ ጋር ነው የሚተኛው በቃ እና በጣም ነበር ለሱ ነበር እንደውም ሳየው እንዲህ ወደ ሽንት ቤት ሳልፎ የኩሽን አንድ እንደ ድንገት የሆነ ነገር እንዲህ ፊት ለፊት ሳይ በቃ ልጁ እማዬ እንዳትጠጊ እንዳትጠጊ እዛ ጋር ቁሚ ይለኛል። በቃ የፍራቻው እህትዬው እንዳትጠጋቸው ስላለችው በቃ እንደዛ ሲለኝ በቃ አይምሮዬ በቃ እንዴት ነው አሁን ይሄንን ልጥጂ አብዛኛው በቃ ምንም የማያውቅ ልጅ በቃ አይምሮሽ እንትን ይላል። ገባሽ? ግን እግዚአብሔር ይመስገን ትልልቆቹ እግዚአብሔር አበርትቷቸው ይሄ ምንም ማለት አይደለም ራስን መጠበቅ ነው። ስለዚህ አይዟችሁ እንደውም እነሱ እንትን ሆኑ ከኛ ማለት ነው አበረታቱ። በጣም ይከብድሻል ይሄ ቫይረስ ለምን በአለምን ስናየው የሚገል ነው ያ ነው አይምሮሽ ላይ የሚመጣው በቃ ሞት ይሆን ነው የምትይው። ግን እግዚአብሔር እሱ አሳልፎልናል። ክብር ምስጋና ለሱ ይሁን።
ወደ እነ ወይዘሮ መርከብ ከመምጣቴ በፊት ሰብለ ወንጌል፣ አሁን ይሄ ወይዘሮ መድኃኒት ታሪክ ተስፋን አላጨረብሽም? አሁን እነሱ ቤታቸው ውስጥ ድነዋል። እንግዲህ ባልም ሚስትም ተይዘው ልክ እንደ አንቺ ቤት ልጆቻቸውን ሳያዩን የቆዩትና ተስፋን አልሰጠሽም?
አዎ ተስፋ ይሆናል። እግዚአብሔር ይመስገን። እንደዚህ አይነት ታሪክ ስትሰሚ እግዚአብሔር ምንም ካመንሽ ደግሞ እግዚአብሔር መልካም ነው። ያንንም ጊዜ አሳልፏል። አሁንም ደግሞ ያው ፈተና ቢኖርም ያን ፈተና ደግሞ ማለፍ ደግሞ ይኖራል እና ተስፋ ይታየኛል። ደግሞ ልጅም ስለሆነች ያን ያህል የከፋ ነገር ትሆናለች ወይም ያገኛታል ብዬ አላስብም። ግን ያው እንደ እናት የምታስቢው ነገር አለ፣ የሚሰማሽ ነገር አለ እንጂ ደህና ትሆናለች ተስፋ አደርጋለሁኝ። እግዚአብሔር ደግሞ እየቀደሙ አልፎ ደግሞ እንደገና ደግሞ ተገናኝተን ደግሞ እሱንም እናመሰግናለን እንደገና።
ወይዘሮ መርከብ እስቲ ወደ አንቺ ልምጣ። እንግዲህ የሁለት ሰዎችን የሁለት እናቶችን ታሪክ አብረን ሰማን እና እንዳልኩት አንቺም የሁለት ልጆች እናት ነሽ። ያሳለፍሽው ጊዜ ቀላል አይደለም ከልጆችሽ ተለይተሽ። አሁን የሰማሻቸው ታሪኮች የሰብለ ወንጌልም ወይዘሮ መድኃኒትም ታሪክ ምን ስሜት አሳደረብሽ እንደ እናት?
በጣም ከባድ ነው። ያው እዚህ እግዚአብሔር ይመስገን ሲፎልስ ላይ ትንሽ ቀለል ይላል፣ እንደዚህ በሚዲያ እንደምንሰማው አይደለም። እግዚአብሔር ምሕረቱ የበዛ ነው እዚህ ነገር ላይ ማለት ነው። እኔ ግን እንደ ተሞክሮም የረዳኝ ነገር የሚመስለኝ ማለት ነው ብዙ አልተጨናነኩኝም። ያንን ያደረግኩበት አንደኛ ቶሎ ሄደው ተመረመሩ። ባለቤቴና ልጆች የነሱን ውጤት ሰማሁኝ። ሁለተኛ ነገር ደግሞ የሚጠቅመኝና አሁን ይሄ ሚዲያ ላይ የሚጠቅመኝን ነገር ብቻ ሰማና ከዛ ውጭ ወደ እንትኑ ሄድኩት። መንፈሳዊ ነገሮች ማለት ነው። ካሴቶችን በየጊዜው የሚለቋሉ እነሱን በደንብ መከታተል ጀመርኩኝ። ጸሎት ማድረግ ጀመርኩ ማለት ነው። ብቻ ጭንቀትን ማስወገድ ነው ትልቁ ነገር ማለት ነው።
አሁን ተሽሎሻል፣ አንቺ ወጥተሻል ከዛ። እና አቶ መንገሻ ዛሬም እንዳልኩት የእናቶች ቀን ነው እና በዛ ወቅት በጣም አስጨናቂ ጊዜ አሳልፈዋል እና ለባለቤቶ የሚሉት ነገር አለ?
ባለቤቴ እንደዚህ ተርፋ ሳያት ያልታሰበ ነገር ስለነበረ በጣም ደስተኛ ሆኛለሁ። ደስታው እንደዚህ በቀላል በወርድ የሚነገር አይደለም፣ ምክንያቱም ሀሳቤ ሌላ ስለነበረ በጣም ደስተኛ ነኝ። ሲሆን
ወይዘሮ መድኃኒት በኮሮና ቫይረስ ተይዘው በኩል ቤተሰቦቻቸውን በዚህ በኩል ኑሯቸውን በዚህ በኩል የሚሉ እናቶች አሉና ምን መልእክት ያስተላልፋሉ ለእርሶም ለእነዛም እናቶች?
እኔ ለእናቶች የማስተላልፈው እግዚአብሔር ከዚህ በሽታ ይሰውራቸው፣ እግዚአብሔር ይጠብቃቸው። እግዚአብሔር ለዚህ ቀን ስላደረሰን ክብር ምስጋና ለሱ ይሁን።
ወይዘሮ መርከብ።
እሺ፣ እኔ መልእክቴ ማለት ነው እኛ የምንችለውን ሁሉ አድርገናል። የምንችለውን ሁሉ ማድረግ ነው፣ ከዛ ውጭ ያለውን ደግሞ ለእግዚአብሔር መስጠት ነው። እግዚአብሔር ሁሉንም ነገር አስተካክሎ እንደ በፊቱ እንደሚያደርገን ተስፋ ማድረግ ነው በእግዚአብሔር ማለት ነው። ለእናቶች ቀን እናቶችን እንግዲህ ሁሉንም እንኳን አደረሳችሁ መልካም በዓል እላለሁ።
ሰብለ ወንጌል፣ አንቺስ?
እንግዲህ ለሁሉም እናቶች ለኢትዮጵያውያን ሀገር ውስጥም በውጭም ላሉ እናቶች እንኳን የእናቶች ቀን እላለሁኝ። እግዚአብሔር ከዚህ ክፉ በሽታ ደግሞ ተጠብቀን ይሄ ቀን ደግሞ አልፎ ቤተክርስቲያን ተገናኝተን እግዚአብሔርን የምናመሰግንበት ጊዜ እንዲመጣ ሁላችንም በጸሎት እንተሳሰብ።
በጣም አመሰግናለሁ ሁላችሁንም። እግዚአብሔር ይስጥልኝ። ሁላችሁም ተሽሏችኋል። ከደግሞ ከዚህ በበለጠ ሁላችሁም ጤንነታችሁ ተጠብቆ ቤተሰቦቻችሁ ጋር በደንብ በነጻነት የምትገናኙበት ጊዜ ያድርግላችሁ። በጣም አመሰግናለሁ።
አሜን።
እግዚአብሔር ያክብርልን።
እኛም እንግዶቻችንን በድጋሚ እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ስስታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና
But for high, you might I'm not the good that I should.